ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በቴልስታር 15 ዲግሪ ዌስት በ12528 ሜጋሄርስ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል።
ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ የካቲት 15 ቀን 2009 ዓመተ ምህረት ነው። ለሁለት ሰዓታት የሚቆየው መደበኛ ፕሮግራማችን የመጀመሪያው ክፍል አሁን ይጀምራል። በቅድሚያ ዜና እናሰማለን። በማስከተልም ከፍኖተ ዲሞክራሲ ዝግጅት ክፍል የቀረበ ሐተታ አለን። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ከፍተኛ አመራር ኮሚቴ አባል አቶ ኢያሱ አለማየሁ ከኢትዮ ኖርዌይ ቴሌቪዥን ጋር ያደረጉትን ቃለ ምልልስ የመጀመሪያውን ክፍል አሰምተን የመጀመሪያው ክፍል ዝግጅታችን ፍጻሜ ይሆናል።
የወያኔ ልዩ ፖሊስ በምዕራብ ሐረርጌ ቦርደዴ በተባለው ከተማ ጉዳት ያደረሱ መሆናቸውን በአካባቢው የሚገኙ የዓይን እማኞች ለዜና ምንጮች ገልጸዋል። ጉዳቱ ምን ያህል እንደሆነ እስካሁን ባይታወቅም ወደ ከተማዋ የሚወስዱ መንገዶች ለትራፊክ ዝግ ሆነው መቆየታቸው ተዘግቧል። የታንዛኒያ ፖሊስ ማክሰኞ ባወጣው መግለጫ ሰኞ የካቲት 13 ቀን 13 ኢትዮጵያውያን ህገወጥ በሆነ መንገድ ወደ አገር ገብተዋል ተብለው የታሰሩ መሆናቸውንና በቅርቡ ፍርድ ቤት እንደሚቀርቡ ማስታውቋል። በርካታ ኢትዮጵያውያን ወደ ደቡብ አፍሪካና ወደ ሌሎች ሀገሮች ለመሄድ እንደመተላለፊያ ከሚጠቀሙባቸው ሀገሮች መካከል አንዷ ታንዛኒያ ስትሆን በተደጋጋሚ ስደተኞችን ማሰሯና ለወያኔ አሳልፋ መስጠቷም ይታወቃል። የኛ ፕሬስ የተባለው ጋዜጣ አሳታሚና የአስተዳደር ኃላፊ አቶ ኤርሚያስ ስዩምና ዋና አዘጋጁ አቶ መስፍን ዘለቀ ካገዛዙ በየጊዜው የሚደርስባቸውን ማስፈራሪያና ዛቻ በመሸሽ ኬንያ የገቡ መሆናቸውን ለዜና ምንጮች ገልጸዋል። በኢትዮጵያ የኮንስትራክሽን ስራ ያሽቆለቆለ በመሄዱ በተለያዩ መስኮች የተሰማሩ ሰራተኞችና የግንባታ መሳሪያዎችን የሚያከራዩ ባለሀብቶች ከፍተኛ ችግር ላይ መውደቃቸው ታወቀ። በርካታ ሰራተኞች ከስራ የተባረሩ ሲሆን የግንባታ ማሽኖችን የሚያከራዩ ባለሀብቶች የአገልግሎት ክፍያ በወቅቱ የማይደርሳቸው በመሆኑ አንዳንዶቹ መሳሪያቸውን በመሸጥ ወጪያቸውን ለመሸፈን ሲሞክሩ፣ ሌሎች ደግሞ ስራቸውን ለመዝጋት የተገደዱ መሆናቸው ታውቋል። በአሁኑ ወቅት ለግንባታ ስራ የሚውለው መዋለ ንዋይ 14 ከመቶ ያህል ቀንሷል። አርብ የካቲት 10 ቀን ከዚህ ዓለም በሞት የተለዩት ታዋቂው የታሪክ ምሁር ሪቻርድ ፓንክረስት የቀብር ስነ ስርዓት ማክሰኞ የካቲት 14 ቀን ወዳጅ ዘመዶቻቸው በተገኙበት በመንበረ ጸባዖት ቅድስት ስላሴ ካቴድራል ተፈጽሟል። ሪቻርድ ፓንክረስት ከ1949 ዓ.ም ምረት ጀምሮ ኑሯቸውን በኢትዮጵያ አድርገው በኢትዮጵያዊ ጥንታዊ ታሪክ ላይ ከ20 በላይ የሚሆኑ የምርምር መጻሕፍትንና በሺ የሚቆጠሩ ሌሎች ድርሰቶችን ጽፈው ለትውልድ አበርክተዋል።
የሶማሊያ ፕሬዝዳንት የአካባቢ አገሮች መሪዎችና በርካታ ባለስልጣኖች በተገኙበት ረቡዕ የካቲት 15 ቀን ቃለ መሐላ ፈጽሟል። ቃለ መሐላውን የፈጸሙት ጸጥታው ከሞላ ጎደል አስተማማኝ ሊሆን ይችላል በተባለው በመቋድሾ አውሮፕላን ማረፊያው ሲሆን በተለያዩ ጉዳዮች ላይ ንግግር አድርገዋል። ቀዳሚ አድርገው የሚሰሩት በአገሪቱ ውስጥ የገባውን ረሃብ መቋቋም መሆኑን ገልጸው ሙስናን ለመዋጋትና ስራ አጥነትን ለማጥፋት እንደሚጥሩም ተናግረዋል። የአፍሪካ ህብረት ሰላም በማስከበር በኩል ያበረከተውን አስተዋጽኦ አመስግነው ጸጥታ የማረጋጋት ተግባሮችንም እንደሚያጠናክሩ ቃል ገብተዋል። ለአልሸባብ ታጣቂዎች ባስተላለፉት መልእክት 12 ሚሊዮን ሶማሊያውያን ማሸነፍ ስለማይችሉ ወደ መንግስት እንዲገቡ ጥሪ አድርገዋል። የቀድሞ የጋምቢያ ፕሬዝዳንት ቀኝ እጅ የነበረውና በርካታ ተቃዋሚዎችን በማሰቃየት የሚታወቀው የጸጥታ ተቋም ኃላፊና ተባባሪያቸው በፖሊስ ቁጥጥር ስር የዋሉ መሆናቸውም ታውቋል። ይህ የጸጥታ ተቋም በሚስተር ጃሜህ የረጅም ዓመታት ዘመን መንግስት በርካታ የመንግስቱ ተቀናቃኞች ናቸው ተብለው የተጠረጠሩ የጋምቢያ ዜጎችን የገደለና አስሮም ሲያሰቃይ የቆየ በመሆኑ በብዙዎቹ ዘንድ እጅግ ከሚፈሩ ተቋሞች አንዱ ነበር። የቀድሞ ፕሬዝዳንት ስልጣናቸውን አስረክበው አገር ጥለው ከሄዱ በኋላ የቀድሞ ባለስልጣኖች በቁጥጥር ስር እንዲውሉ ሲደረግ ይህ የመጀመሪያው ነው። ከጥቂት ወራት በፊት የደቡብ አፍሪካ መንግስት አገሪቱ ካለም አቀፉ ፍርድ ቤት አባልነት እንድትወጣ ያወሰነ መሆኑን በመግለጽ ለተባበሩት መንግስታት ድርጅት ማስተዋወቁ የሚታወቅ ሲሆን ማክሰኞ የካቲት 14 ውሳኔው ትክክል አይደለም በሚል የደቡብ አፍሪካ ከፍተኛ ፍርድ ቤት የወሰነ መሆኑ ተገልጿል። የደቡብ አፍሪካ መንግስት ይህን ውሳኔ ለአገሪቱ ፓርላማ አቅርቦ እንዲስማማበት ሳያደርግ ለተባበሩት መንግስታት ድርጅት ማሳወቁ ህገ መንግስቱን የጣሰ እርምጃ ነው በማለት ፍርድ ቤቱ ውሳኔውን ውድቅ አድርጎታል። ባለፈው ዓመት የአፍሪካ ህብረት ስብሰባ ላይ የደቡብ አፍሪካ መንግስት የሱዳኑን ፕሬዝዳንት አስሮ እንዲያስረክብ ከፍተኛ ግፊት ቢደረግበትም ተግባራዊ አለማድረጉ የሚታወቅ ሲሆን በዚህም ከአገሪቱ ዝቅተኛ ፍርድ ቤት ወቀሳ የደረሰበት መሆኑ ይታወሳል። በደቡብ አፍሪካ በሚገኙ ስደተኞች ላይ የሚደርሰው ጥቃት የቀጠለ መሆኑንም እየተነገረ ነው። በቅርቡ በርካታ ዜጎች በገጀራ የተገደሉ ሲሆን የናይጄሪያ ስደተኞች ቤቶች የተቃጠሉ መሆናቸውና በሶማሊያና በፓኪስታን ተወላጆች ስቆች ላይም ዘረፋ መካሄዱ ተነግሯል። የናይጄሪያ መንግስት በደቡብ አፍሪካ የሚገኙ ዜጎቹ አስፈላጊው መንከባከብ እንዲያደርግላቸው የደቡብ አፍሪካን መንግስትን ያሳሰበ ሲሆን የአፍሪካ ህብረትም ጣልቃ እንዲገባም ጠይቀዋል።
አድማጮቻችን ለዛሬ አጠናቀቅነው ዜና በዚሁ ይጠናቀቃል።
ያፍሪ ታሪክ ምርቱ ቀዳሚ መስገድ ነሽ የሰው ዘር መነሻ ኢትዮጵያዊ ነሽ የአፍሪካ መመኪያ የነጻነት ጠበል ቀሰደምና ይሁን እንደክሽ ከፍይላ ሩህሩህ ደግነት የተፈጠረብሽ የዋህ ቅን ታታሪ ህዝብ የፈቀደልሽ የንብረት ማዕድን የአየር ባለጸጋ ቅዱስ ቃል ሃይማኖት ባንቺ ፈካካ እንሰለት ተራራሽ ጉንጉን ሀይቅሽ ሞልቶ የጥቁር እጅ አልማሽ ሰንደቅሽን አጉልቶ ብሩክ ጥቁር አፈር ለህልውናችን እምቢት ነሽ ብርሃን ውቢቷ ኢትዮጵያችን ከሰዎች በላይ ነው ከሀገር በላይ ያርግሽ ቀዳማዊት ኢትዮጵያ እናቴ ይጨምር ማለት ያገር ቃል ፍቅር ወራቂ ወር ነው ቀድሞም የተጠበቀሽ አሁንም ህዝባዊ ትግል የህዝብን ሁሉ ተሳትፎ ጠያቂ ነው። የሽምቅ ውጊያ ማለት የምርጦች የጥቂቶች ትግል ማለት አይደለም። የህዝባዊ ጦርነት መሰረተ ሐሳቡና ይዘቱ የህዝብን ብዙሃን ክፍል ማነቃነቁና ማሳተፍ መቻሉ ነው። ትግሉ በጥቂቶች ሊጀመር ቢችልም ይህን ሁኔታ ለመቀየር መቻሉና ህዝብን በስፋት ማሳተፉ ለድል ወሳኝ ነው። የየካቲት 66 እንቅስቃሴ ኃይሉ ሰፊ ህዝባዊ ድጋፍ ማግኘቱ እንደነበር የሚረሳ አይደለም። ደርግ ለስልጣን ከበቃ በኋላ በኢሃፓ መሪነት በተካሄደው ሰፊ የህዝብ ትግል ድል ተገኝቶ ዓለምንም ደም ብሎ ሲቀበጣጥር የነበረው ደርግ ወደ አዋጅና ፍጅት መሸጋገር ተገዷል። ሴቱ ወንዱ ወጣት አዛውንቱ የሁሉም ህብረተሰብ ክፍል ሰርቶ አደረ አርሶ አደሩ የቢሮ ሰራተኛው ጭቁን ወታደር ወዘተ በጸረ ደርጉ ትግል በመሰለፉ ደርግን አንገዳግዶ ወደ ውድቀትም ገፍቶት ነበር። ዛሬም የተለየ ክስተት የለም። ወያኔ ለአመታት በህዝብ መሃል የዘረጋው የዘረኝነት ጋሪጣ ተወግዶ ወይም ሊወገድ ተጀምሮ ወያኔ ብርክ ይዞት በሚያውቀውና ባቀሰሰው ሰይጣናዊ መንገድ ተጉዞ ማለትም ህዝብን ከፋፍሎና ህዝብን ጨፍጭፎ ድል ሊቀዳጅ ሲሞክር የህዝብ ህብረትና በትግሉ መሳተፍ ወደ አስቸኳይ ጊዜ አዋጅና የቀቢጸ ተስፋ አፈና እንደጣለው ለመገንዘብ ችለናል። ወያኒ ከራሱ ተረጣፊዎች ጋር እርቅ ያለውም ያው ቧልት መሆኑን ህዝብ ሲያውቅ ተደናገርንልህ የሚሉት አብሮ በላዎቹና የለየላቸው አድርባዎች ብቻ ናቸው። የህዝባችን ትግል ህብረትን ሊይዝና የከፈፈልን ግንብ ሊያፈርስ ሲነሳ የታየው ሰፊ ህዝባዊ ተሳትፎ የሚያበረታታ ሆኖ ሳለ ወያኔን ይህን ሀቅ ለመቀየር ካፈናው ባሻገር የህዝብን አንድነት የሚያፋልሱ ቅጥረኞቹንና ወይም ሁሌም የሚታለሉለትን ጀሌዎች አሰማርቶ የህዝብን ተሳትፎ ሊያጫጫ በመሯሯጥ ላይ ነው። የትግሉን ትኩረት ከወያኔ ላይ ነቅለው ወደ ታጋይ ድርጅቶችን ትርክና ታጋይ ድርጅቶችን ውንጀላ ሊቀይሩ መጣራቸውንም እያየን ነው። ያው እንደሚጠበቀው ለህዝብ የተቆረቆሩ መስለው መሰለፋቸው ደግሞ ብዙዎችን ሊያደናግር አልቻለም። የወያኔ ጠላቱ ኢትዮጵያዊነት በመሆኑ ተጠናከርኩ ብሎ ብቅ ያለውን ኢትዮጵያዊነት ሊያፈርሱና ሊያዳክሙ የተሰለፉ ሁሉ ጠቀሜታቸው ለወያኔ መሆኑ የሚያከራክር አይደለም። ትግል የሚጠናከረው ሰፊው ህዝብ ሲካፈልበት በመሆኑ በዚህ ሆነ በዚያ የህዝብን ተሳትፎ ሊያደበዝዙና የጋራ ትግሉ ላይ ደንቃራ ሊሆኑ የተነሱት ሁሉ ስምሪታቸው ጸረ ኢትዮጵያ ሆኖ ለወያኔ የሚጠቅም የሚበጅም ነው። ትግላችን ወደ ድል የሚያመራው ሰፊ የህዝብ ተሳትፎ ሊኖር ሲችል ብቻ ነው። ከየካቲት መማር ከቻል ወጣቱን፣ አዛውንቱን፣ ሴቱን፣ ወንዱን፣ ሰርቶ አደሩን፣ ወታደሩን፣ አስተማሪ ተማሪውን ሁሉ ማቀፍ ማነሳሳትና ማታገል መቻል ያስፈልጋል። በትግሉ ወጣቱን ሳያነሳሱ የሴቶችን ሰፊና ግንባር ቀደም ተሳትፎ እውን ሳያደርጉ ድልን መመኘቱ ከንቱ ነው። የከተሞች ቦታና ሚዛን እንዳለ ሆኖ አርሶ አደሩ ተመልካች የሚሆንበት ትግል አይሰምርም። ህዝብም በኢትዮጵያዊነት ማበር መሰለፉን ትቶ ወደ ብሔረሰቡ ወይም በተለምዶ አነጋገር ወደ ጎጡ ጠቦ ከተጠቃለለ ሀገር አድን ትግሉ ራሱን በራሱ ይጠልፋል። እያንዳንዱ ህዝብ ለራሱ መታገል አለበት የሚለው በሌጣው ቢሰማ ቀና ቢመስልም ትክክለኛው አነጋገር መፈክርና አቋም ግን ሁሉም ለእናት ሀገር ኢትዮጵያ በጋራ ይዋደቅ የሚል ነው። ልዩና ብቸኛ ኢትዮጵያዊ የለም። የግፍና የበደልም ድርሻ በየፈርጁ የሚመዘን አይደለም። በወያኔ አብዛኛው ህዝብ በደልና ግፍን ቀምሷል። አርባ ጉጉ ወተር ሲባል ምስራቅ ወለጋና በደኖ፣ አንዋር መስጊድ ስንል አደባባይ ኢየሱስ፣ ኦሮሞ ስንል አማራው፣ ኦጋዴን ስንል ጎንደር፣ ሰሜን ስንል ደቡብ ወዘተ። ሐቁን ለመጨበጥ መጣር ይገባናል። የሁሉም መሰረታዊ ማንነት የሚገለጸው በኢትዮጵያዊነት እንጂ በጠበበ መልኩ አይደለም። ወያኔን በአገዛዝ ደረጃ የምናወግዘው ንጹሃኑን ስለሚበድልና ጥቂቶችን ስለሚጠቅም ነው። ብዙዎችን ቢበጅና ቢጠቅምማ ማንም ባልተቃወመው ነበር። ወያኔ ለዓመታት የበረከተብን ከፋፍሎና የጋራ ክንዳችንን ሰውሮብን ነው። የጋራ ትግላችን ከተከሰተና ከተጠነከረ መጨረሻው መሆኑን ያውቃል። ለዚህም ነው ደም በማፍሰስና ከፋፍሎ የታሪክን ጎማ ወደ ኋላ በመጎተት ሊበረክትብን በመፍጨርጨር ላይ ያለው። በዚህ እርኩስ ሂደት ውስጥ የወያኔ ሚናና ግብ የታወቀና የተነቃበት ሆኖ ሳለ የህዝብ ተቆርቋሪ መስለው ክፍፍልን የሚያራግቡት ግን አሁንም ብዙዎችን ያደናግራሉ። ህዝብ ደማችን ኢትዮጵያዊ ነው ሲልም የለም የጎጥህ ነው እያሉ ያን ትግሉ የሚፈልገውን ህብረትና የጋራ ማንነትና ግብ ያሳጡታል። ይህም ውሎ አድሮ ጠቀሜታው ለወያኔ ብቻ ነው። ከወራት በፊት በውጭ አገር ባሉ ኢትዮጵያውያን ዘንድ የነበረ ጸረ ወያኔ ትኩረትና ትብብር ዛሬ በአደጋ ላይ ወድቋል። አብሮ መታገልን፣ የጋራ ታሪክን፣ ነገን በጋራ ባለቤት መሆንን በሚጻረር መልክና መንፈስ ጠባብ እንቅስቃሴዎች ብዙዎቹ በሐሰት ታሪክ ላይ የተመሰረቱ ብቅ ብለዋል። ይህ ንትርክና ክፍፍል ደግሞ በወያኔ ላይ ሊደረግ የሚገባውን ትኩረትና ርብርቦች ቢያዳክም እንጂ የእኛ ልዩ ህዝባችን ለሚሉት ከቶም ሆነ ቅንጣትም የሚጠቅም አይደለም። ለመሆኑ ዘረኝነት ሆነ ግንጠላ ለአድራጊዎቹ ምን ጠቀመ? ያ ሁሉ ጸረ ኢትዮጵያ አረፋ መድፈቅ የራሳችን ክልል ባንዲራ ላሉትም የፈየደላቸው የለም። ጥቂቶች ጠባቦች ከበሩ፣ በህዝብ ላይ ዳንኪራ ረገጡና አሰቃዩት እንጂ። ህዝባዊው ትግል ወደ ድል የሚጓዘው ብዙሃኑን አቅፎና በቆራጥነት አሰልፎ የጋራ ትግልን እውን ሲያደርግ ነው። ወያኔ ፈርቶ ያለው ይህንኑ ነው። ይህን የጋራ ትግል የሚያደናቅፉ ምን ያህል ለህዝብ ተቆረቆርን ቢሉ ድርጊታቸው የህዝብን የጋራና ኢትዮጵያዊ ተሳትፎ እስካዳከሙ ድረስ ሚናቸው አሉታዊ ስምሪታቸው ጸረ ኢትዮጵያ ነው። ይህን ተረድቶ በጊዜ መታረም ያስመሰግናል። ለኢትዮጵያም የሚጠቅም ይሆናል። በጋራ ትግል ሲፋፋም በተናጠል የሚጠቃም አይኖርም። በጋራ ትግሉ ሲደረጅና ሲስፋፋ የወያኔ የሚጥቃት አድማስ ይጠባል ይጨምልማል። ነውና ሰፊውን ህዝብ በትግል ለማሰለፍ የጋራ ኢትዮጵያዊ ትግሉንም ለማደረጀት መዋደቅ ወቅታዊ ግዳጃችን ነው። ከዚህም ጋር ክብደት ተሰጥቶት ሊሰራ የሚገባው ደግሞ ትግል መደራጀት እንዳለበት ነው። ያልተደራጀ ህዝብ በተደራጀ ጠላት ይጠቃል። ድርጅት ለህብረትና የጋራ ትግልም ወሳኝ ሚና አለው። ይህም ሳይድበሰበስና ሳይዘናጋ መቅረብ መያዝ ያለበት ነው። የድርጅት ይዘትና ቅርጽ በወቅቱ ተጨባጭ ሁኔታ ሊወሰን ቢችልም የድርጅት አስፈላጊነት ግን ምትክ የለሽ ሁኔታ ነው። በዚህ መስክ ድክመት ያለ መሆኑ የሚካድ አይደለም። ከህዝብ ጎን ቆመን መራ ነው የሚሉት በሐቅ ይህን ሚና የሚያጫውቱ መሆናቸውን ሰፊው ህዝብ አውቋል። በተለይ እየደማ ያለው ህዝብ ማን ከጎኑ እንደቆመ ጠንቅቆ ተረድቷል፣ ታዝቧል። ስለዚህም ከውሸቱ ቆጠብ፣ ከተግባሩ ከተቻላቸው ጠበቅ በሚልም ቢሞክሩ ይበጃል ማለት ነው። በረድ ያለ የመሰለው ትግል እንዳልቆመ ከአምባ ጊዮርጊስ ከጃኖራ ጃናሞራ ወዘተ እየታየ ያለ ነው። ይህ መስፋፋትና አገራችን ሁሉ የትግል አውድማ መሆን አለባት። የድል መንገዱ ይህ ብቻ ነው። ይህ ሐቅ ሆኖ ሳለ ትግሉ መስፋፋትን ትቶ በጎጥ ተወስኖ እንዲጫጭ የሚፈልጉት በመሰረቱ ኢትዮጵያዊነታቸውን የካዱ ጠባቦች ብቻ ናቸው። እነዚህንም መታገል ጊዜ ያመጣብን ግዳጅ መሆኑን መቼም መረሳት የለበትም። ድል ለኢትዮጵያ ህዝብ የጋራ ትግል። አርማጆቻችን በማስከተል አቶ ኢያሱ አለማየሁ ከኢትዮ ኖርዌይ ቴሌቪዥን ጋር ያደረጉትን ቃለ ምልልስ እናሰማለን። ለድምፁ ጥራት ይቅርታ እንጠይቃለን።
አቶ ኢያሱ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ የፖለቲካ ድርጅት አባል ነው። እስኪ የኢህአፓ አመሰራረት እና የእርሱ አስተዋጽኦ
ኢህአፓ እንግዲህ ኢህአፓ የተመሰረተው በኢትዮጵያ አቆጣጠር 1964 ዓመተ ምህረት ሚያዝያ ላይ ወይም ከዛ በፊት እንግዲህ በተደጋጋሚ የተማሪዎች ሰልፍ የተቃውሞ ሰልፍ የሰውን ስርዓት በመቃወም መሪ ክላራሹ ድህነት ወንጀል አይደለም ድሃው ይማር እንዲህ የሚሉ ርዕሶች እየተረጉ በያመቱ ሰልፍ ጀመረ። ከዩኒቨርሲቲ ወደ ሁለተኛ ደረጃ ወደ አንደኛ ደረጃ እየሄደ ከአዲስ አበባ ደግሞ ወደ ሌላ ጎንደር አለማያ ዩኒቨርሲቲ ባሉበት ጋር እያደረገ በዛው እንዲወደ ልዩ ተቋሞች የሄደበት ነው። የአዲስ አበባ ዩኒቨርሲቲ በዛ ጊዜ በአብዛኛው በፈረንጆች ቁጥጥር ስር ነበረ። እነሱ የተማሪው ማህበር በልዩ ልዩ ክፍሎች ብቻ እንዲደራጅ ፈቀዱ። ማለት የኢኮኖሚክስ ክፍል ተማሪዎች የኢኮኖሚክስ ብለው ለብቻቸው፣ የአርትስ የምንለው እኛ ክፍል ደግሞ እንደዚሁ፣ የሳይንሶቹ የፊዚክስ የኬሚስትሪ ደግሞ ተለያዩ። የአራት ኪሎ እና የስድስት ኪሎ እንኳን አንድ ላይ እንዳይሆን ተደርጎ ነበር። በግ ትግል አካሄድንና የዩኒቨርስቲ ተማሪዎች የአዲስ አበባ ዩኒቨርስቲ ተማሪዎች ማህበር አንድ ባህላዊ እንዲቋቋም ዩኒቨርሲቲ ስቱደንት ይኖራቸዋል ውዝዋ ተብሎ ታውቅ የነበረ በእንግሊዝኛ እሱ እንዲቋቋም ካደረግ በኋላ አሁን እሱና አለማያና ጎንደር ጤና ጥበቃ ኮሌጅ ደግሞ ሆነው ብሔራዊ አገር አቀፍ የኢትዮጵያ ተማሪዎች ዩኒቨርስቲ ተማሪዎች ማህበር የሚል ደግሞ ተቋቋሚ። ይሄ እንግዲህ ለትግሩን ለማቀነጃጀት ማዕከላዊ ማዕከል ስለሰጠው እየተስፋፋ ለመሄድ ይቻለ። በፊት እያንዳንዱ የኢኮኖሚክስ ክፍል ለራሱ ተሰብስቦ ምናምን ሰልፍም ማድረግ አይቻለ ይላል የአስተማሪዎች ነገር የሚመስሎ ነበረ። ይህንን እንግዲህ እንትን ሲደረግ ያው በ65 ዓመተ ምህረት በእንትን ማስፈ በፈረንጆቹ መሬት ላረሹ የመጀመሪያው ሰልፍ ሲወጣ ያው እነሱ እንግዲህ ፖሊሶቹም ዩኒቨርሲቲ ዘግተው ደብድበው ብለው ስላሉ ከኃይለ ሥላሴ መንግስት ጋር አስተማሪው የመራቀቅና የመለያየቱ ተፈጠረ። ለነገሩ ወደዚህ ሄዴ ተማሪውን የመራው ተማሪው ድሮ ለጃኖ አቤቱታ ነው የሚያቀርበው እንዲደረግ እና ከራሱም ከዩኒቨርሲቲው ከራሳቸው የተማሪ ጥቅማቸው ውጭ ሰፋ ያለም የፖለቲካ ጥያቄና ጥያቄ አያነሱም ነበር። ግን የጀነራል መንግስቱና ያለነገር ማሜ የሚወክነ ገበየው መፈንቅለ መንግስት ሙከራ ከሰረተ በኋላ እና ይህንን ተማሪዎች ስለደገፉ ገዢዎች ደግሞ ጭምር አኮረፉ ከተማሪው ጋር አስተጋቸው እና ይህም ረድቷል ማለት ነው። ለውጭ የለውጥ መንፈስ ለማምጣት እና ያ ሰልፍ እየቀጠለ ሄዶ ግን ይሄ ነገር እንግዲህ ማለቅ አለበት። ምክንያቱም ተኩስም ጀመሩ፣ የተወሰኑ ተማሪዎችም ተገደሉ። ስለዚህ ፖለቲካ ድርጅት መቋቋምና በተማሪ ማህበር እና በሙያ ማህበር ፖለቲካ ለውጥ ለማምጣት ይቻላል። ስለዚህ ፖለቲካ ድርጅት አቋቁመን ሰፊው ህዝብ ሊመራ የሚችል ሊያታግል የሚችል ና እኔ ደግሞ እንግዲህ ይሄ ነገር በሰላም ይሆን ስላልሆነ ትግል የሚያስፈልጋል ተብሎ በዚህ ላይ እንግዲህ ብዙ የመስተዋሎች ያኔ ታስረው ነበር። እኛም ታሰብነው ደግሞ ነገር ጀመርን እና እስር ቤት ያሉት ሲለቀቁ አንድ ላይ ሆነን እንግዲህ ድርጅት አቋቁም የሚለው መንፈስ ተጀመረ ማለት ነው። እና አውሮፓ ካሉትም ጋር የአውሮፓ ኢትዮጵያ ተማሪዎች ማህበር ነበረ። ሀይሌ ፊዳ አይነት ሰዎች ነበሩ ዋና ዋናዎች ሰዎች። እነሱም ጋር ተገናኝተን አንዳንድ ነገር እንስራ በሚል እንትን ተነሳ ጥያቄ እና በሚስተር ተገናኝተን ይህን ነገር ተነጋገርን። በዛ ሰሞን ደግሞ በዩኒቨርሲቲ ሰልፍ ስለነበረ አዲስ አበባ ሰልፍ ስለነበረ ብዙ ጊዜ ከቻል ሌሎች ነበር እንዳልኩ እና እንደሱም አንዳንዶቹ ልጆች ስለወጡ ጠበቅን እና ከሀገር ወጣ። ስንወጣ የተማሪው ትግል እና ያለው ሁናቴ ለማጋለጥ እንዴት አዘኑታ ስንል አውሮፓን ጠፈን ጠፈነ
ምንም ነገር ስላልገባኝ ትንሽ
ነገሮች ይሻሉ። ይሄ መጻፍ እንዳነበብኩት ምን ይላል ለተመልካችሁ? ግንባሬ ላይ የፈሰሰው ደም ወፍቆም በዛራቻ በድመቶች ላይ ተሳፍሮ የሚሄዱ አይጦች ጠጠር ወረወሩብኝ። ጠጠሮቹ ስፒል ሆኑብኝ። ስፒሎቹ ተነቅላቸው እባብ ሆኑብኝ። ያየሁት መከራ ብዙ ነው። ጫማዬ ከግሬ ተፈትልኮ ታቅፎ እሽኮኮ ሆኖ ዛፍ ወጥቶ ዛፍ ላይ ወጥቶ ጠፋብኝ። የእግርና የእጅ ቦታ የተቀያየረባቸው ሰዎች በእግራቸው እየሄዱ እግራችንን ጨብጥ ሲሉ እጄን ስዘረጋ እጄን ሲነጥቁኝ ግብ ግብ ነበር ነበረብኝ። ቀሚስ ያጠለቀች ንብ ስልቻ ተሸክሞ ቆሞ የሚሄዱ አሳዎች እንደዚህ እያለ ይተነትናል። ይህንን ያገኘሁት ከገጽ 38 ማን ቢወልድ ማ ከሚለው ትልይ ነውና ይህንን ሳየው ትርጉሙ ለኔ በጣም ከበደኝ። ምናልባት ህልም ነው ይሄ ነገር ወይስ እንዴት ነው? ንባውን ቀንስ አጥልቃት ወይስ የሆነ ውስጠ ወይራ ነገር ነውና ቅኔው ምንድነው የሚወክላቸው ነገር አሉ ወይ? እንዴት ነው ይሄን ቢያብራሩ? ምናልባት ወደፊት ማንበብ ለሚፈልጉ ለሚገጥማቸው ራሱ ትርጉሙን ያውቃሉ።
አዋይ እንግዲህ ሲጀምር እንደ ልጆች ታሪክ ነበር የጀመርኩት። ልጆችም ለህፃናት የሚሆን ታሪክ ግን ሲሄድ እንትኑ ሲሄድ ትንሽ ለወጣለ። እንግዲህ አንዳንዶቹ ቅዠት ነው ያሉት ልማላሉ እንዳንቺ ቅዠትም ያለዋል። ግን ምንድነው ዋናው መሰረቱ ምንድነው? ይሄ ዝብርቅርቅ ያለ እውነታ ኢትዮጵያ ውስጥ መፈጠሩ አንዱ በቀይ ሽብር ለምሳሌ ግድግዳ ላይ ተለጥፈው ለብቻቸው የሚያወሩ አፎች እዛው ዲያሆኑ ጆሮ ሆኑ አፍንጫ እንደዚህ ምናምን የሚል ብዙ ነገሮች አሉ። የቀይ ሽብር ጊዜ የደረሰውን ነገር የሚያሳዩ ናቸው በዚህ አይነት መልኩ ማለት ነው። ከዛ ደግሞ ወደ ወያኔ ጊዜ ይመጣና ይሄ ደም ሲመረመር ደም ሲለካ ብሎ ደግሞ ጉንዳኖች ሲጋቡ ብሎ እንደዚህ አይነት ነገሮች እንደያዝ ግን እንትን ውስጥ የወያኔ ደግሞ ዘረኛ መንግስት ደማችንን እንደመረምረና የጠራ ደም ያልጠራ ደም ግን እንዴት እንደመጣ ምናምን የሚያሳይ ነገር እና ትንሽ ለየት ያለ ነው አካሄዱ እና ስለዚህ ለብዙ ሰው ንሻጠ እንትን አስቸግሯል መሰለኝ።
ነገር የሚወክለው በአጠቃላይ ያው ህወሓትን ነው ማለት ነው።
ህወሓትና ደርግ
ከቀይ ሽብር ጊዜ የተነሳ
ህወሓትና ደርግና ከደርግና ከህወሓት ጋር ደግሞ የአድርባይ ሆኑ ምሁሮች አብረዋቸው የሚሰሩ የሚታዘዙ በኋላ ወደ መንግስት ሰማያት ሲሄዱ ለምሳሌ የሚፏቀቁ አሉ። ምንድነው ሲል ድሮም ሞተው ሲፏቀቁ የነበሩ ነበር መሬት ሳሉ ምናምን የሚል መስረጃዎች አሉ። ብቻ እነዚህን ሁሉ አንድ ላይ ለማቅረብ ነው በእንዲህ አይነት ታሪክ መስመስሎ ማለት ነው።
ሙሉን መጽሐፉ እንደዛ ውጣው ይራራማል።
አዎ
ምክንያቱም እኔ ትንሽ ከመሃል ውስጥ
አዎ እንደዛ ነው። እኔ ብዙ የጻፍኳቸው መጽሐፎች እንትን ናቸው። አሁን አማርኛ በወለፈንዲ ነው ነው መሰለኝ ትንሽ ዞር ያለ ነው። ለምሳሌ ፍርድ ቤት ሰዎች ቀሩ በደርግ ቀበሌ ጽፈት ቤት ላይ ሸንጉ ተብለው እዚህ መሽና ትክክል ይሁን አነቡም እንዴት አነቡም? አሁን በቶ በመቶ እኮ ነው እኛ መሀይምነትን ያጠፋ ነው ይላሉ። እንዲህ አይነት ብቻ በቀልድ ሳሳሪ ይታሉ በተለይ በእሱ አስመስሎ ያለውን ህብረተሰብ ለማቅረብ እና ለመፈቸት ነው ያደረጉት። ሙካ
አሁን ወዳለው ስንመጣ ማለት ብዙ ሰዎች የሚያነሱት ጥያቄ አለና ወደ ኢህአፓ ስንመጣ ኢህአፓ ምን ይላል? ምን እየሰራ ነው? ብዙ ኢህአፓ የለም ትግሉን አቁሟል በሚሉም ማለት ነው። ኢህአፓ ምን እየሰራ
ነው? እንግዲህ ኢህአፓ የለም ነበር ወደ ያው በደርግም በወያኔም የሚደጋገም ነው ስለሌለን አይደለም ያው ደብዛችን ነው ጠፋና ማለት ያነሳ እንግዲህ ደርግ በቀይ ሽብር ከተጀ በኋላ ያባ ጠፋል። እኛ ግን በጎንደርና በጎጃም ትግላችንን ወያኔ እስኪገባ ድረስ ወያኔ ገባ ማለት ነው 3 ዓመት ቀጥሏል አካሂደናል። እና ደርግ ያባን አያነሳም። አሁን ስንዋጋው ጎጃምና በጎንደር ለካና ባላት አለ ጣሊያኖችን ጠልፈናል። ግን የአንዲት ሴት ጦር ነው አባቷ ፊውዳል የነበረ ነው እንጂ ሀሳብ የሚሰጠው ሰራዊት ኃይል ነው። የፖለቲካ ወያኔም ተከተለው። መጀመሪያ ሰሞን ማለት ጀምሮ ነው ሰራ ሰላም ነው ነው ያኖ ማለት ጀምሮ ነው። ወራብ ይል ጓዶች ያዘው አጥራቸው ሲባል ምን ያለ ያዝ ደግሞ ነው ያፋለን ሊወጣ ነው። ፈረንጆችም ያደስላቸዋል ያው እነሱ ስለማይወጡ እኛ ብዙ ጣላት ያፈራ ነው እንግዲህ በኢትዮጵያ ይነን ስላል ኢትዮጵያ ድርጅት ነው ስላልን ወይ በሃይማኖት አደረጃጀት ወይ በደረጃ ሰባት ተደረጃጀንም ለአካባቢ አገሮች አናመቻቸው ወያኔና ሻቢያ ደግሞ ታላቂቷ ኢትዮጵያ ሊመሰርቱ ነው ፍልጉት ግሬታ ኢትዮጵያ ነው የነሱ አምቢሽን ፍላጎታቸው ምኞታቸው ያሉ ስለሚተቹ ይሄንንም ደግሞ አረቦቹ ደግሞ ተቀብለው አይወዱም አልወደዱም እስከዛሬም ያው ያለ ታሪክ ነው። የኢትዮጵያ ጣላቶች የኛ ጣላቶች ከድርጅት ፍቃዳችን ውጪ ማለት ነው ያንን ታሪኩን ይወረስንበት እናቴና እኛ ላይ አተኩረው እነሱ መጥፋት አለባቸው ደግሞ በመጀመሪያ ደው እንትን ከረራን የግራዘን ባሪ ስለነበረ ለአካባቢው ተማዳሪ ነው ጣላቶች እናስፈራቸዋል። እኛ መንግስቱ ሀቀኛ ሶሻሊስትም አልነበረም ወታደራን በገነናይ መንግስት ነው ምንም ለህዝብ ይሰጥ ነገር ይሰጣው የለም ስለነም ምን ኖሮ እነዚህ ደግሞ የባሱ ሊሆኑ ይችላሉ ያሉም ያሰራጩን ብነበረው እነዚህ ሁሉ ነገሮች ነበሩና የሉም ይላል። እኛ ትግል አላቆምም ግንም ገጠር እንታገላለን በከተማ ተመረከተው ተረታል ግን በገጠር ትግላችን እየቀጠለ እንደገና ለማደራጀት ነው ነው ወያኔም ያው ከአጋሮቹ ጋር ሆኖ እኛን ተቅጥቆ እኛን ወክቶ ነው እንግዲህ ወደ አዲስ አበባ የተሰከሰው። ከዛም በኋላ እንግዲህ ቀረነውን እንደገና ተዋቅቶ ነው ለ3 አመት በቋራና በመሰከለ ያለው ጓደኞች ወጥቶ መጨረሻ ሲሆን ያው መጨረሻ ሆኗል እና አለን እና ነበርን ማለት። ከዛ በኋላ ግን ይሄ ሁሉ ችግር ከገጠመ በኋላ ወያኔ ወደ አዲስ አበባ ይገባበት ሲል ያው ለምታስታውሹ ወዲያውኑ ፈሉ ድርጅቶች የቤተሰብ ድርጅቶች ፈሉ። ወያኔን አዳናቂ ወላበት ኢትዮጵያ ላይ ያጠፋን እንደተነሳ አሁን ኮንፈረንስ አርጎ ጉባኤ አርገው የኤርትራ ጉዳይ ሲነሳ አንድ ሰው ነው የተቃወመው ፕሮፌሰር አስራት ሳይሆንም ያው በመላ ጫጫው አሁን ዛሬ ተቃዋሚ ነን የሚሉ ዛሬ ተገኙ ጫጫው ነው የተቃወመው። ዘፈን ባንድ ብሔረሰብ ላይ የሚደረገውን ቅስቀሳም ደግፈው አብረው ሲጮሁ ነበር እና እኛን ወደ ጎን ነው የተጣልነው ነው ተመተዋል ቸገረኛ ግን አብረን ነው ያፋይል የሚለው ነገር ለአብረን ተወሰነ ጊዜ አስተጋቡ ግን እኛ አለን ቀስ ይያልን በጣም ጉዳ ስለደረሰብንና ደግሞ ድጋፍም ስላላገኘ በዛን እንደገና ደግሞ እንግዲህ ጊዜ ፈጀብን ለማደራጀት ግን አልተውም ትግላችን አልተውም። ከዛ ጊዜ ጀምሮ ያን የገባ ከስልሽ ጀምሮ ነው ፍኖተን ሜዳ የተፈረጠብን ፍኖተን ቀጥለናል ሬዲዮናችን ቅስቀሳችንን ቀጥለናል በውስጡስ ደግሞ ለማደራጀት ሞክረናል። ያው ገደገ በ93 የባክላ ኮሚቴ አመራር ሆነው አዲስ አበባ ተሰደናቸው ውስጥ ጋይንን ጥቆማ ገደቡ የተባለው አመራር ጓድ አስተማሪዎች ከ40 ምንጭ ከደብረ ብርሃን ማነው ከባህር ዳር እንደዚሁ ሰዎች ይዘውብን እነሱ ጠፍቷል ሆኖ አበራሽ ቀጣ ከከተማ አዲስ አበባ ነበሩ ከሜዳ ሄደው እነሱ ያው ጠፋቸው ፍርድ ቤት አልቃ ያይታው የኛ በኢህአፓ የተያዘ በወያኔ ጊዜ አንሱ ፍርድ ቤት የቀረበ የለም በደርግም ጊዜ አልቀረም ወረሻናል በደርግ ጊዜ አሁን ጸጥ ብለው ነው አሁን አይናገሩ ግን ኢህአፓ ከተባለ የማጥፋቱ ነው ያለው እና ከዚህ እንግዲህ የለም ብሎ ከሌለን ምን አስቸገራቸው ሁሉ ድንቅና ሁሉ ሬዲዮናችንን መዝጋት ሁሉ የቦታው ሄዶ መክሰስ ምን ማለት ሁሉ ባልመጣ ነበር። እና አለን በከድሮ ጥንካሬያችን በደርግ ሲጀምር በነበረ ጥንካሬያችን አይደለው ከኢትዮጵያ ውስጥ ትግልን በዛ ጥንካሬ ላይ አልነበር። ስለዚህ የኢትዮጵያ ትግል በደንብ እያየለ ሲመጣ ደግሞ እኛ አብረናቸውን ጠነክራለን የትግሉ አካል ነን። ያው ጎንደርና ጎጃም የታገልንበት ነው የሀባ ያልሆነ ሰው ያልነበረ ሰው በጣም ጥቂት ነው እና ለአዲሱ ለወጣቱ አዲስ እንሆናለን እንጂ ለብዙ ልጆቹን የተሰሩበት ነው በሻምፓነትና አለን እኛ በመፈት የትም ቦታ አለን ማለት እንችላለን እና ደግሞ እንታገላለን አላቋረጥም።
ምናልባት በሚስጠር የምታደርጉት ነገር ይኖራል
ከግሎም ቢሆን ያ በከተማው ሙያ ነው ስለተናገረ በሚስጥር ተደራጅታችሁ ታደርጉት ነገር እሱማ ስራችን ታዲያ ምንድነው? ስለ ሀሳብ ያቋም ግዴ ምስጥር አይደለም ስለሚመጡ ስለሚያጠቁንና የጋዊነትን ስለከለከሉን እንግዲህ እነሱ ባለመብትና ባለብረት ስለሆኑ ስለዚህ በሚስጥር ነው የምንሰራው። እኛ ሁልጊዜ በሚስጥር እንሰራለን። ደርግም ውስጥ በሚስጥር ሰርተን የደርግ ኃላፊዎች የደርግ የደህንነት ኃላፊዎች ነው ሁሉ አባሮች ነበሩ። ይዞም የተገደሉ አለ። አንዳንዶቹ ደግሞ መጽሐፍም ጽፈዋል ስለተመከሯቸው እና በዛ በዛ አድርገን እንሰራለን። አሁንም እየሰራ ነው።
በያፋ ጊዜ መቼም እኛም እየሰማን ነው ያደግ ነው እና የነበረው የትግል እንቅስቃሴ በጣም የጠነከረ እንደነበር ነው። ወጣቱ እንደውም ሞት እንደማይፈራ ለመሞት ለመታሰር ሁሉ በደርግ ለሚደርስበት መከራ ሁሉ ዝግጁ እንደነበረ የሆነ ጥንካሬ እንደነበራቸው ብዙ እንሰማለን። አሁንም ደግሞ ያለው ትውልድ ወደ ወደ ወቅታዊ ሁኔታ ስናመጣው ይነገር ወጣቱ በኦሮሚያ በአማራ ክልል በጎንደር ሁሉም ምንም የወያኔ አፈሙዝ ቢደቀንበት ያው አልፎ ያንን እየተገደለ ሰላምን ሳይሆን ሙሉውን እያካሄደ መብቱን ጠይቋል። ያው የነበረው በ ይሃፓም ጊዜ መብቱን ነው የጠየቀው። አሁንም ወጣቱ መብቱን እየጠየቀ ነውና የኢሃፓ የነበረውን ወጣትና አሁን የነበረው ወጣት እንዴት ያውቃል? ያሁን ወጣት ከኢሃፓ ወጣት ከትግሉ ምን መማር አለበት?
ቀደም ባነሳሽ ጀምርና እኛ ለምሳሌ ወያኔ ከገባ በኋላ ከሌሎች ሴቶች ጋር ሊገባ ሲለው የተቋቋመ ህብረት ኢዲሃ የሚባል ህብረት ነበረ። መይሶንም በሞላ ተጣልተን ተዳምተን የነበርነው ሁሉ ኢትዮጵያን ማዳን ብለን ተቋቁመን ነበር። በእሱም ብዙ ትግል አካሄደናል። ማለት ያን የሉም ቢለንም ታግለነዋል። እንደውም በኋላ የሽግግር የእርቅና ሰላም ውይይት ተብሎ አዲስ አበባ ላይ ጊዮን ሆቴል እንዲደረግ ነው ሲባል ይህንን እንደውም አሜሪካኖቹም ፈረንሳዮቹም ገብተውበት ለዜናዊ ሲጠየቅ ሀገራቸው ነው ማን ይነካቸዋል ልትወሰብሰብ ይችላሉ አለ። ያው እንደምታውቀው ገና አየር መጋጃ የተባለ ቦሌ ሲደርሱ አሰራቸው እና አንደኛው እንግዲህ 18 ዓመት ታስሮ ወጥቷል። ገነት በሁለት በሶስት ወር በአውሮፓ ማህበር ግፊት ሊለቃቸው ተገደዋል። አንደኛ ተከሳሽ ገነት ግርማ ሁለተኛ ተከሳሽ አበራ ያማና ብሎ ነበር ያቀረባቸው ሰረ ሰላም ኃይሎች በሚል እና ያውቃል እንዳለን እና እንደነበረን ያጠቃንም እንደሞከረ ያውቃል። እና ከዛ በኋላም በተደረጉት የኢትዮጵያ ህብረት ተብሎ ሲቋቋም እነዚህን አገር ቤት የነበሩት ቅንጅት የሆኑት እንትና ሳይቀር እነዚህን ኢዴፓ ሂደቱ ሳይቀር መራራ ጉዲና እና ማን ነው ያ ደግሞ በየነ ጴጥሮስ እና መራሩ አገር ቤት ሆኖ በሚል ተቋቁሞ ምርጫ እንሳተፍ ተብለው ብዙሃኑ ስለወሰኑ ያ ሁሉም ምርጫ ገብተው እንግዲህ ያ ውጤቱ 97 ያው ግድያው እና እንትን ነበር ነው። ግን በዛም ላይ እኛ እንደነበርን የታወቀ ነው። እና ምንድነው የሚለው የሀፋዎች እኔ በህጋዊ መንገድ ሊሰሩ ይችላሉ፣ ግን መጀመሪያ ህገ መንግስቱን መቀበል አለባቸው። ሁለተኛ ምንም ጊዜ ቢሆን ከአሁን ወዲያ አናምስም፣ ብረት አናነሳም ካሉ ይህን ብሎ ፈርመው ይግቡ ነው። ለዚህ ደግሞ እኮ ዋስትናም የለው። ግን አንዳንድ ከኛ ውስጥ ይህን ነገር የቋመጡና ሊሆን ይችላል ያሉ ደግሞ እንደገና ተነሱብን፣ እንደገና ደግሞ ችግር ፈጠሩብን። በእኛ ላይ ከራሳችን ከውስጣችን ቀውስ እንስማማና እነሱ ጋር ገብተን እንስራ የሚል ተስፋ አለ። አሁን በውይይት ብሎ ሲጠራ የሚጠራቸው ካሉ ለእሱ እንደቋመጡት ማለት ነው። ግን የሚሆን ነገር አይደለም፣ ጎል የሚታወቅ ነው። ይሄ በዛ ሰርተናል እኛ መኖራችንን ያውቃል፣ ታግሎናል። በሚስጥር ብዙ ብዙ ነው የሚታገለን በውስጥ በውጭ። ለምሳሌ በእንግሊዞች ምንም የሀፓ የሚባል ነገር የለም። ስልጣን ውስጥ የሚሳተፉ የቀድሞ ሀፓዎች በብዛት አሉ። ማንም የሚነካቸው የለም። ስደተኝ የሚሉት ውሸታቸው ነው እያለ ያው እንግዲህ እናንተ ማገር ሳያደርገው አልቀረም። በኖርዌይም በእንግሊዝም በምንም ሞክሮ ነበር። እሱን ታግለን ነው ያሸነፈው። እሱን ውሸት እንደሆነ እየታገለን ብዙ ሰው ቀጥሮ ብዙ ፈረንጆች ቀጥሮ ስደት እንዳያገኙ ሁሉ እኮ ሲያደርግ እየታገለ በተለይ ያፋ ላይ ፍጹም ምንም እነሱ ላይ ያገኙ እያለ እንግዲህ የነዛበት ነው። ሌላ ሌሎችን ደግሞ ሀይ ሀይ የሚላቸው የሽሮች ስም የሚያነሳው ምንድን ነው? እነሱን መክሰስ ይቀለዋል። ለምሳሌ ኦነግ ሲል ኦነግ ኦሮሚያ የሚባል ለብቻ ሆነ ነፃ ሀገር አቋቁማለሁ ስለምን ይከለዋል እሱ ለማሳጣት በለፈስ ነው ይላል። እነዚህ ግንቦት ሰባት የሚባሉ ደግሞ ኤርትራ ሄደዋል። ኤርትራ የሻቢያ ቅጥረኞች ናቸው። እኛን በዚህ ሊከሰን አይችልም። አንደኛ በብሔረሰብ አይደለም ተደራጀ ነው። ኢትዮጵያን ገንጥል የምንለው ነገር የለም። ሃይማኖት ገንጥል ልዩነት የለንም። ሁለተኛ የሻቢያ ወዳጅ አይደለም። አሁን ተነስቶ አባ የሻቢያ ወዳጅ ነው ቢል ትንሽ የሚውጥለትም ሰው የለም። ስለዚህ እኛም በምን እንደሚከሰን በጸረ ወያኔነት ሊከሰን ለመውስ አሉ ማለት ስለሚሆንበት ያው ይዘጋል። በይፋ እሱን ነው የሚያደርገው እና ያን እነሱ ቀጥል ቆየለ ማለት ነው።
ያው አንድ ኢትዮጵያ የሚለው ነገር ስለሚያማቸው እነሱ
አሁን እነሱን ያማቸዋል። ሱዳን ያው ብዙ ሰው አየተ ትላንት በዚህ አካባቢያችን ጉዳይ ላይ ማተኮር ያስፈልጋል የሚባለው አሁን የሚካሄድብን ከበባ እንደ ሀገር ነው እንደ ወያኔ አይደለም። ወያኔ ከማንም ተለጥፎ አብሮ ሊሰራ የሚችል ነው ስልጣኑን ለመጠበቅ። ግን አሁን ግብጽ በዚህ በግድቡ የተነሳ ግድቡ ለነገሩ እየተሰራም አይደለም ብዙ ውስጣዊ ችግር አላቸው፣ የገንዘብ ችግር አላቸው። ይሄ ሜቴክ የሚባለው ጀነራል ክንፈ የሚባለው እኔ ትቦ ትልቁን ትቦ እኛ ነው የምንሰራው ኢትዮጵያ ብሎ ከቻይና ከምን ትቦ እየወሰደ ስራው ቆመ። ደንበኛው ስራው ከቆመ አሁን ሁለት ዓመት ስራ መዘግየት አለ። በ2017 ገና 2025 እናልቅ የሚላሉ ታዋቂ ነው የሚጣሊያኑ ቢከሱ ቢከሱ የሚያነሳው ጠፋ። እነዚህ ወይዘሮ አገሪና የሚበሉት እነሱ እንትን ነው በጉቦ አብረው ነው የሚበሉት። እና ግድቡም የሄደበት የለም። ገንዘብ ደግሞ አጥሯል፣ ሰውም አልሰጠም፣ የሰጠውም ተበልቷል። እና በዚህ የተነሳ ግብጽ አለ በነ ሳውዲ እነ ካታር እነዚህ ደግሞ ኢትዮጵያን ማዳከም ከነበራቸው ድሮ ፖለቲካ ጋር የተያያዘ ነው። አሁን መጥተው ኤርትራ አሰብ ጦር ሰፈር አለ። አሁን ሶማሊላንድ ሄደው በርበራን ካታር ያዘ፣ ጅቡቲ ገቡ፣ ሳውዲም ካታርም ቻይናም ጀርመን ሁሉ ጅቡቲ አሁን ሁሉም ሸጦ ነው የራሱ የተንግስ ብቻ ላይ ቀር ማለት ይቻላል። ይሸጣል መሬታቸው። እንግዲህ እሱ ደግሞ ድሬዳዋ ያው ቅርሻ አለው አቃጥሎበታል። አሁን በነበረው ተቃውሞ እሱ ሽንኩርሾ አለው ህዝብ ላይ እና ከበባ አለ እኛ ላይ አሁን ወያኔ ይሄንን ሲደነፋ ምን ሲል አሁን ነገ በግብጽ በኩል እንደው አንድ ነገር ቢመጣ የሚቋቋሙት ጦር የለውም፣ ኃይልም የለውም። እነሱ በከፍተኛ ደረጃ የተደራጁና እንትን ያለ ሁለተኛ እስራኤሎቹ እንደሆነ አሜሪካኖች ጋር አሜሪካኖቹ እኛ ከግብጽ ጋር የመጣጠው ከኢትዮጵያ ጎን አንቆም ብሎ በተለይ እስራኤሎቹ ነግረውት ከእኛ ካለን ጥቅም አንጻር ከግብጽ ጋር እኛ እንዋጋለን በኢትዮጵያ የተነሳ ብለው እንደነገሩት ሀጋይ ሪሽን እነሱ ጸሐፊ እሱ ተናግሯል። ዛሬ ሶስት ዓመት ነው አራት ዓመት እና አስከብቧታል። አገሮች ምንድነው የአካባቢው ሁናቴ ሁሉ ጊዜ የኢትዮጵያን የረጅም እንትን ጥቅም የሚጻረር የተከተልነው ፖለቲካ ደግሞ ይሄንን ለመቃወም እና ወዳጅ ለመፍጠር አይደለም። በአፄ ኃይለ ሥላሴ ጊዜ የእስራኤል ወዳጅ ነው ኢትዮጵያ። በደርግ ጊዜም እንደዚሁ ነው። ጸረ አረብ ነው ደርግ ዘፈ ማለት ጸረ አረብ ስለዚህ ግራ ክንፍ ነው ኮሚኒስት ነው ብለው እነ ሳውዲ ለምን የሚገነጠሉትን ነው የረዱት እንጂ ደርግን አይደለም። እነዚህ ደግሞ ያው በነፍስ ጠንጥቆ ነው የመጡ ሊቢያ አረብ ናቸው ብሎ ገዳ ደረሷቸው የመጡ ሳውዲ አረቢያ ረዳቸው። እነዚህ ኃይል ሆነው ከሁሉ ጋር የገጠሙ ናቸው ነበሩት። ስለዚህ ከኢትዮጵያ ዘላቂ ጥቅም አንጻር ፖለቲካው ጥሩ አይደለም። አሁን ደግሞ የሚካሄደው ከባ ደግሞ ለምንድን ነው እንደተነገረው ቅርብ ናቸው አሁን ለኛ ለማጥቃት ይፈልጉ በርበራ ገብተዋል። አሰብ ናቸው። ከአሰብ እንግዲህ አውሮፕላን አወሩ ይመስል ሱዳን ደግሞ ከመቀ ምንም ቢሆን ከግብጽና ከአረቡ ጋር
በርበራን ማገኛል የሚተስፋ ናቸው
ነበራቸው። አልቻሉ በገንዘብ ነው ገንዘብ ቤት አቅባ ነው አላቸው። እነሱ ለራሳቸው ይበላሉ እንጂ ለሀገር ብለው ገንዘብ ማውጣት አይፈልጉ እና ስለዚህ ከበባው አለ እና ይሄ እኛም ከመጀመሪያው ትግላችንን የተጻረረ ነው። ይሄ ነው እኛ አሁን ሱዳን ብንቀመጥ በስደት ብንቀመጥም ከሱዳን መንግስት እንደ ወዳጅ አይደል ግን ሊያባረረንም አይችልም። ምክንያቱም ድንበር አለ፣ እኛ በድንበሩ እንገባለን እንወጣለን። ብዙ ጊዜ እንጣላለን፣ በቋራ መሬት ተጣልተን አንድ ጊዜ ድንበሩ ዘግተው ነበር። እኛ ምንም ችግር አልነበረም፣ ቢዘጉት እኛ በጎን እንገባለን። እና የኢትዮጵያ ጠላቶች ናቸው። ምክንያቱ አሁን የተዝረከረከ ሁናት ያለ ማለት ይህን የሚከላከል ምንም ፖለቲካ የላቸው። መጀመሪያ ፖለቲካውን ማውቁት በደንብ ምድር ማድረግ ያለብን ብለው ሲሉ ኢትዮጵያን ለመጠበቅ ማለት አለባቸው። ኢትዮጵያን ለመጠበቅ ጉዳያቸው አለ። ስለዚህ በላይ በላይው ነው የሚይዙት እንጂ ሳውዲን ካታርን አስገብ ካታር ጋር ኤምባሲ አቋቋመ እንዴት ሽከፉት ምንም ያደረገው ነገር የለም ምንም ጅቡቲን እንኳን ተቃውሞ ሳውዲ እዚህ እንዳይመጣ ካታር እዚህ እንዳይመጣ እኛ ከእናንተ ጋር ያለን ጥቅም ሁሉ ይፈሳል ብሎ ለማስፈራራትና ለማስቆም እንኳን አቅሙም አላገኘም ፍላጎትም አልነበረው እና ብዙ ሰዎች ወያኔ የኢትዮጵያ መንግስት ሆኖ ግን ለስልጣንና ለእንትን የሚሰራ ይመስላል አይደለም ወያኔዎች ዋና ዋና የወያኔ መሪዎች ከመጀመሪያው ጀምሮ ስብሃት በኋላ እንትን መለስ እንኳን በኋላ ነው የመጡ ነስባት እና ሌሎች ጥለነው ወጣ ነው ያሉት አሁን ውጭ ነን ምናምን እነሱ እንቃወም ያሉ መስራቾቹ ጸረ ኢትዮጵያ በጣም ጸሏት አገር ናት ኢትዮጵያ ከዛ መለስ መጣ መለስና ስብሃት ነጋ ማለት እቺን ሀገር የሚያዋርድ ነገር መስራት ይፈልጉ ናቸው ደው ግንኙነታቸው በኤርትራ ነው ተሰባጭ በኢትዮጵያ እና እነዚህን ማወቅ አስፈልጓል ሰውና የኢትዮጵያ ምንም ነገር የላቸው ያለዚህ ነው መንግስት አንላቸው ወያኔ እንላቸዋለን እኛ ኢትዮጵያ መንግስት ናቸው ኢትዮጵያ መንግስት ሆኖ ማውቁ ይሆኑም አይችሉ የወያኔ አገዛዝ ናቸው በጉልበት የመጡበት ናቸው ለዚህ ነው እኛ መንግስት አንላቸው ምንድን ነው ሁለተኛ ለምን ወያኔ ትላላቸው ራሳቸው ስማቸው ነው ስማቸው ነው ምን ጠራቸው ይሄ ኢህአዴግ ምናምን ነገር ኢህአዴግ ምናምን ባዝ ነው
ድርጊታቸው
እየታየ እሱ ነው ከጥያቄሽ ወደ ሌላ ሄድክ መሰለኝ
አይ ትክክል ነው ትክክል መነሳት ያለበት ግን ያው
ያ ያጂ የነበረው ከኢሃፓው ወጣ አው ኢሃፓ ምንድነው እኛ አሁን አንዳንድ ሰው ተስፋ ሲቆርጥ ለምሳሌ በነበረው ተማሪ በመከፋፈሉ ወጣቱ ወዲያው ልክ ባለ ማለቱ እሱም ትክክል አይደለም ወያኔ ሲገባ ተማሪዎች ተሰልፈው ሞተዋል እጥራ ያን ቁጥሮስ ጋር ሲባል ተሰልፈው ሞተዋል ብዙ ሙከራዎች ነበሩ ለዝም ብሎ ሰው አልተኛም ወጣቱም አልተኛም ግን ወጣቱን ለማክሸፍ ወያኔ ደግሞ ያጠመደው ማት ቦምብ አለ የደረሰው ክፍል ፈላለ አልባሌ ግንዶች ይስፋፋ አደረገ ወደ ውጭ ነው ድሮ አይቻልም ቆሎቶ ተዘዘሩ ተከፈች አሁን ሰውን ማጋዝ ወጣቱን ደግሞ ስነ ምግባርና እንዳይኖረው ማድረግ የግሉ ብቻ እንዲሆን ሌላ ጋር የሞቱ ያሉት የሚያፋ መልሶ አስጨረሱ ራሳቸው ጣጣለቁ እንጂ ምን አመጡ ያሉ ይሄን ከስከሳር ግን ወጣቱ በእንትኑ የሚያደራጀው ቢቄ አሪያም የሚሆነው ቢቄ እኔ ራሴ አሁን ሳሰው ወጣት በሆን ኖሮ በብዙዎቹ አሁን ፖለቲካ ማሪዎች ነን በሚሉት በኢትዮጵያ በእነሱ በኩል አልደረግም እኔ ፖለቲካ ገባም አይመስለኝም እነሱ ናቸው ምንም አሪያነት የለም እንደ ከብት የሚነዱ ለጥቅማቸው የሚሞቱ ወያኔ የሚጫወቱባቸው ስንት ወሮች አሉ ተቃዋሚ ነን ብለው አድርባ የሆኑ ዶያን የሚሰግዱ አሉ። እነዚህ ሰላም ነው መሞትሽ የማይቀር ነው ታወቀው ምንም ፍሬ ሳይኖር እንጂ ወጣቱ ወኔ አጥቶ አይደለም ወይም ልዩ ትውልድ አሁን ተፈጥሮ አይደለም ሁናቴ ተመሰከይባል ያኔ የኛ ጊዜ ያብዮት ጊዜ ባለም አቀፍ ደረጃ እና የነጻነታችን ትግሎች አሉ የቪየትናም ትግል ጸረ አሜሪካን አለ እሱ እንትኑ ወደ ትግል የሚገፋሽ ነው እና እኛም በቃ በዛ መንፈስ ነው ትንሽ ሆነን መንግስትን ጥላለን ብለን እንግዲህ ደፈር ነው ማለት ነው። አሁን የለም ከሽብሩ ብዙ ሰው አሁን ያለው ትውልድ በአቆም በደንብ ከሽብሩ ያኛው ትውልድ አባቱና እንትኑ መጥቷል ተውረፉ አያፓም አጀን ዲን ያረጉታውና እኛ ደግሞ ታግለን የተሰዋ ነው አባ አስፈጀው ስለሚሉ ድርጅቶችም ደግሞ ይፈራሉ እንዲህ ና እንውጣና እንጋፈጥ ሲሉ ሰው አስፈጃችን ይባላል ማለት ነው። ያኛን ስለሚሉን ደስ ግን ትግል ደሞ አለመውጣ አይቻልም ማለት
መስዋዕትነት
አሁን በጎጃም በጎንደር በየወቱ ስንት ሰው ሞተ ማሳደድ ታዲያ
እናስ
የግዳት እንደ ወጣቱ ልዩነት ሳይሆን የሚያደራጃቸው የሚከሰቀሳቸው ነው የወያኔን ደሞ የሚከፋፍለው ነገርና ወጣቱን ለማዳሸቅ የሚያደርገው ነገር የሚታገል ያስፈልጋል ከዛ ወጣቶቹ አገራቸውን ይወዳሉ እኔ አምናለሁ እንደዛ ይሄው ደግሞ ያሳዩ ነው ሞተዋል የተሰው ናቸው እንጂ ብዙ ሰው አሁን አሜሪካ ምናምን ይሄደው ሰው ይመስለዋል የኢትዮጵያ ወጣታት የኢትዮጵያ ኢትዮጵያ ነው ያለው።
ሁለተኛውን ክፍል ቃለ ምልልስ በሐሙስ ምሽት ፕሮግራማችን ይዘንላችሁ እንቀርባለን።
Oh,